Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
What worries me the most is that with the funding gaps which we face looming into the future.
በጣም የሚያስጨንቀኝ ነገር ያጋጠመን የገንዘብ እጥረት አሁን ካለው ከህዝቡ የተጋላጭነት ደረጃ ጋር ተዳምሮ ያለው ገንዘብ ካለቀ እንደ አውሮፓውያን ዘመን አቆጣጠር በ2016 አጋማሽ የሚከተለው ሁኔታ አስከፊ መሆኑ ነው።
የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር ጃን አሊ ናቸው። በኢትዮጵያ ለደረሰው ድርቅ የእርዳታው ገንዘብ በጊዜው ካልደረሰ ከረሃብ የከፋ ሁኔታ ሊከሰት እንደሚችል ካስጠነቀቁበት ቃል የተወሰደ ነው። ዝርዝሩን በለቱ አብይ ርዕስ ይዘናል።
በኦሮሚያ የተቀሰቀሱትን የተቃውሞ እንቅስቃሴዎች ተከትሎ የተነሱ የህዝብ ችግሮች እስኪፈቱ ድረስ መንግስት የፖለቲካ ምህዳሩን መክፈት፣ የሲቪል ማህበራት ተቋቋሙባቸውን ሚና እንዲጫወቱና የጸጥታ ኃይሎችን ማዕከል ያደረገ ምላሽ ከመስጠት መቆጠብ አለበት ሲሉ ከኢትዮጵያ ባለስልጣናት ጋር አዲስ አበባ ላይ የተወያዩት የዩናይት ስቴትሱ የዲሞክራሲ ሰብአዊ መብትና የስራ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቶም ማሊኖቭስኪ ተናግረዋል። በዚህም ላይ በዜና መጽሔት ክፍለ ጊዜ ተጨማሪ ዘገባ ይዘናል።
ለምሽቱ ካሉት ዜናዎች ውስጥ ደግሞ በያዝነው ሳምንት በዚህ በዋሽንግተን ይካሄዳል የተባለው የኒውክሌር ጥበቃ የመሪዎች ጉባኤ ለመጀመሪያ ጊዜ ለኒውክሌር ግንባታ የሚያገለግሉ ቁሳቁሶች እንደ እስላማዊ መንግስት ባሉ ድርጅቶች እጅ እንዳይገቡ ማረጋገጥ በሚቻልበት መንገድ ላይ የሚወያይ ልዩ ስብሰባን አካቶ ይካሄዳል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ታጣቂዎች 2 የቱርክ ተወላጆችን ጨምሮ 4 ሰዎችን በዛሬው ዕለት ገደሉ የሚለው ሌላው ርዕሰ ወሬያችን ነው። ሌሎችም ዜናዎች አሉን።
በርከት ያሉ ሌሎች ዘገባዎችና ቅንብሮችም አሉን። አድማጮች ጤና ይስጥልን፣ እንደምን አመሻችሁ። የዛሬ ረቡዕ መጋቢት 21 2008 ዓ.ም አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ከከርትስ ባይንም ጋር እስከ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛችኋለን።
በቅድሚያ ግን የሰዓቱን የዓለም ዜና።
በዚህ በያዝነው ሳምንት ዋሽንግተን ውስጥ ይካሄዳል የተባለው የኒውክሌር ጥበቃ የመሪዎች ጉባኤ ለመጀመሪያ ጊዜ ለኒውክሌር ግንባታ የሚያገለግሉ ቁሳቁሶች እንደ እስላማዊ መንግስት ባሉ አሸባሪ ድርጅቶች እጅ እንዳይገቡ ማረጋገጥ በሚቻልበት መንገድ ላይ የሚወያይ ልዩ ስብሰባን እንደሚያካትት ተነግሯል። በዘንድሮው የመሪዎች ጉባኤ ከ50 በላይ ሀገሮች የሚመጡ ልዑካን የኒውክሌር ጦር መሳሪያ ስለጋረጣቸው ስጋቶችና እነዚያን ስጋቶች ለመቀነስና ለመከላከል በሚያስችሉ መንገዶች ላይ ይመክራሉ ተብሎ ይጠበቃል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ ሜሪ አሊስ ሳሊናስ ተጨማሪ ልካለች። ሰሎሞን ክፍሌ ያቀርበዋል።
ባለፈው ሳምንት ማክሰኞ በብራስልስ የደረሰው የአሸባሪዎች ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው አይነት ቡድን ምን ያህል ርቀት እንደመጣና እንዴት አደገኛ እንደሆነ ሌላ ተጨማሪ የማንቂያ ጥሪ ሆኗል። በያዝነው ሳምንት እዚህ ዋሽንግተን በተጠራው የኒውክሌር ሴኩሪቲ መሪዎች ጉባኤ ወቅትም ስጋቶቹን አስመልክቶ ልዩ ውይይት ይደረግበታል። የዋይት ሀውስ ቤተ መንግስት ቃል አቀባይ ጆሽ ኤርነስት
It'll be focused on the broader threat. But obviously the prospect of ISIL
በአጠቃላይ ስፋት ካላቸው ስጋቶች ጋር ይተኮርበታል። ነገር ግን እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ማንኛውንም አይነት ለኒውክሌር ግንባታ የሚያገለግል ቁሳቁስ ማግኘት እንዳይችል የመከላከሉ ጉዳይ የውይይቱ አንዱ ርዕስ እንደሚሆን የተረጋገጠ ነው።
በብራስልስ ጥቃቱ ከደረሰ በኋላ ቤልጅግ የኒውክሌር ጣቢያዎቿን የምታስጠብቀው በታጠቁ ወታደሮች ነው። የዓለም መሪዎችን ይልቅስ በከፍተኛ ደረጃ ያሳሰባቸው ነገር ቢኖር ግን አሸባሪዎች እንደ ፓኪስታን ካሉ ሀገሮች ለኒውክሌር ግንባታ የሚያገለግሉ ቁሳቁሶችን ሊያገኙ ይችሉ ይሆናል የሚለው ነው። ከሰሜን ኮሪያ በኩል ያለው ስጋትም ቀላል እንዳልሆነ ይነገራል። ይህ የአሁኑ የኒውክሌር ጥበቃ የመሪዎች ስብሰባ ለፕሬዚደንት ባራክ ኦባማ 4ኛውና የመጨረሻው ይሆናል። የዚህ ጉባኤ አንዱ ግብ ዓለም አቀፍ ድርጅቶችን በማጠናከር በዓለም ዙሪያ ሁሉ በኒውክሌር ጥበቃ ላይ እንዲሰሩ ማድረግ ነው።
ሶማሊያ ዋና ከተማ ሞቃዲሾ ውስጥ ታጣቂዎች ሁለት የቱርክ ተወላጆችን ጨምሮ አራት ሰዎችን ገደሉ። ቱርክ ሞቃዲሾ ውስጥ ባስገነባችው ሆስፒታል የሚሰሩትን ሁለቱን ቱርኮችና ሁለቱን ሶማሊያውያን ታጣቂዎቹ የገደሏቸው ይጓዙበት የነበረው መኪና ላይ ተኩስ ከፍተው ሲሆን ሌሎች አራት ቱርካውያንም አቁስለዋል። እስካሁን ለጥቃቱ ኃላፊነት የወሰደ ወገን የለም። የጥቃቱ ሰለባዎች ከሁለት ዓመታት በፊት የተከፈተው ዓለም አቀፍ የማሰልጠኛና የምርምር ሆስፒታል ሰራተኞች እንደነበሩ ተመልክቷል። በቱርክ ዜጎች ላይ ጥቃት ሲደርስ የአሁኑ የመጀመሪያው አለመሆኑ ሲታወቅ፣ ከሶስት ዓመታት በፊትም ሶስት ቱርካውያን ሞቃዲሾ ውስጥ መገደላቸው ተዘግቧል። በዚያው ዓመት ፈንጂ ያጨቀ መኪና ሞቃዲሾ የቱርክ ኤምባሲና መኖሪያን ደርምሶ ሶስት ሰዎችን መግደሉም የሚታወስ ነው።
ፈረንሳይ በማዕከላዊ አፍሪቃ ሪፑብሊክ የምታካሂደውን ወታደራዊ እንቅስቃሴ እንደ አውሮፓውያን አቆጣጠር በዘንድሮ ዓመት መጨረሻው ገደማ ላይ እንደምታቆም አስታውቃለች። ይህ የሆነው የፈረንሳይ የመከላከያ ሚኒስትር በዚያ የተነሳንበትን ዓላማችንን አሳክተናል ብለው መናገራቸውን ተከትሎ ነው። ዘመቻ ሳንጋሪስ የተባለው እንቅስቃሴ የተጀመረው ማዕከላዊ አፍሪካ ሪፑብሊክ በክርስቲያኖችና በሙስሊሞች ብጥብጥ እየታመሰችና ብዙ ሺህ ሕዝብ እያለቀ በነበረበት በ2013 ዓ ም እንደነበር ይታወሳል። የፈረንሳዩ የመከላከያ ሚኒስትር ዣን ኢቭስ ለዴሪያን ሲናገሩ ሁሉም ችግር ተፈቷል ማለት ባይሆንም ሀገሪቱ ለረጅም ጊዜ ተዘፍቃበት ከቆየችው አዘቅት ማንሰራራት እንደጀመረች እያየን በመሆኑ ነው ብለዋል።
የዛምቢያ የፖለቲካ ፓርቲዎችና ፕሬዚዳንታዊ እጩዎቻቸው በሙሉ በነሐሴ ወር ሊካሄድ ከታቀደው ምርጫ አስቀድሞ ፖለቲካዊ ሁከቶችን እንዲከላከሉ የአገሪቱ ጳጳሳት ጉባኤ ተማጽኖ አሰማ። የሮማ ካቶሊክ ጳጳሳት ድርጅት ትናንት ከሁሉም የፖለቲካ ፓርቲዎችና እጩዎቻቸው ጋር ስብሰባ አካሂደዋል። የጉባኤው ዋና ጸሐፊ አባ ክሊኦፋስ ሉንጎ በአሁኑ ወቅት ያለውን የፖለቲካ ውጥረት መሠረታዊ ምክንያቶች ውስጥ አንዳንዶቹን ለመፍታት የሚጠቅሙ ሀሳቦችን ሰንዝረውላቸዋል። ከቀረቡት ሀሳቦችን መካከል የሕዝባዊ ስርዓት ድንጋጌ የተባለውን ፖሊሶች ፖለቲካዊ ስብሰባዎችን በተመለከተ የሚጠቀሙበት ሕግ እንዲሻሻል የሚል ነው።
የናይጄሪያ የጦር ሰራዊት በፕሬዚደንቱ በሙሐማዱ ቡሃሪ መሪነት በቦኮ ሀራም ላይ ባካሄደው ዘመቻ ከፍተኛ ስኬትን አስመዝግቧል ሲሉ የሀገሪቱ የመከላከያ ሚኒስትር ተናገሩ። በጡረታ ላይ ያሉት ጄኔራል ዳን አሊ በዛሬው ዕለት በሰጡት መግለጫ ጦር ሰራዊቱ ብዛት ያለው መሬት ከአሸባሪው ቡድን እጅ አስለቅቋል ብለዋል። በአሁኑ ወቅት ቦኮ ሀራም በአብዛኛው በሽምቅ ውጊያ ብቻ ተወስኗል ሲሉም ጄኔራሉ ተናግረዋል።
አንድ የቆጵሮስ ፍርድ ቤት የግብፁን አየር መንገድ አውሮፕላን አስገድዶ ደሴቲቱ አገር ላይ እንዲያርፍ ያደረገውን ጠላፊ ምርመራው እስኪጠናቀቅ ለስምንት ቀን በእስር ላይ እንዲቆይ አዘዘ። ተጠርጣሪው አውሮፕላን በመጥለፍ ሰዎችን በማገት በማሸበርና ፈንጂ ከመታጠቅ ጋር በተያያዙ ሌሎች ሁለት ክሶችም ተወንጅሏል። ግብፅ አእምሮ የታወከ ሰው ነው ያለችውን የ59 ዓመቱን ሰኢፍ አዲንን ሙስጠፋን ቆጵሮስ አሳልፋ እንድትሰጣት ጠይቃለች። ትናንት ማክሰኞ ለስድስት ሰዓት ከዘለቀው ከባድ ፍጥጫ በኋላ በቁጥጥር ስር የዋለው ሙስጠፋ ድርጊቱን የፈጸምኩት ባለቤቴንና ልጆቼን 24 ዓመት ሙሉ ሳላያቸው በመኖሬ ነው ሲል ለቆጵሮስ ፖሊሶች ተናግሯል። የግብፅና የቆጵሮስ ባለስልጣናት ድንገቱ ከሽብርተኝነት ጋር የተገናኘ እንዳልሆነ አመልክተዋል። 72 መንገደኞችና የበረራ ሰራተኞች ያለምንም ጉዳት ነው የተለቀቁት። ፈንጂ ታጥቅ ያለው አውሮፕላኑን አፍንደዋለሁ ብሎ ዝቶ የነበረ ቢሆንም በኋላ ግን የታጠቀው የውሸት ፈንጂ መሰል መሆኑን ባለስልጣናቱ ደርሰውበታል።
ሚያንማር ወይም በርማ ከ50 ዓመታት በሚበልጥ ዘመን የመጀመሪያዋ የሆኑትን ሲቪል ርዕሰ ብሔር ሰይማለች። የ70 ዓመቱ ሂቲን ኪያው ዛሬ በሀገሪቱ ምክር ቤት በተካሄደ አጭር ስነ ስርዓት ለሚያንማር አንድነት ሪፑብሊክ ታማኝነታቸውን በመግለጽ ቃለ መሐላቸውን ፈጽመዋል። የዲሞክራሲ ንቅናቄ መሪዋ አውን ሳን ሱቺ ርዕሰ ብሔርነቱን እንዳይይዙ የውጭ ሀገር ሰው ያገባ ወይም ከውጭ ሀገር ሰው የተወለዱ ልጆች ያሉት ለመሪነት እንዳይበቃ የሚከለክለው የሀገሪቱ ሕግ አግዷቸዋል። ሟቹ ባለቤታቸውና ሁለቱ ወንድ ልጆቻቸው እንግሊዛውያን ናቸው። ይሁንና የኖቤል የሰላም ተሸላሚዋ ሳንሱቺ የልጅነት ጓደኛቸውና የቅርብ አማካሪያቸው በሆኑት በሂቲን ኪያው አማካይነት እመራለሁ ማለታቸው ይታወሳል። በአዲሱ ፕሬዝደንት ካቢኔ ውስጥም የውጭ ጉዳይ፣ የትምህርትና የኃይል እንዲሁም የፕሬዝደንቱን ጽህፈት ቤት ሚኒስትርነት ይይዛሉ ተብሎ ይጠበቃል።
አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ በዚሁ አበቃ። አብራችሁን ቆዩ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን በፊት ቆየት ብለው ከሚሰሙት ዘገባዎችና ቅንብሮች አንዱን ለቅምሻ ያህል እናሰማችሁ።
በኢትዮጵያ ለተከሰተው ድርቅና ረሃብ በውጭ የሚኖሩ ኢትዮጵያውያን ምን እያደረጉ ነው?
ተወልደን ያደግንበት ሀገር ሲራብ ሲሞቱ ማየት ተሰማንና የዳላስ መረዳጃ ማህበር ጋር በመተባበር ለመስራት ወሰንን።
ከአንድ ሚሊዮን የኢትዮጵያ ብር በላይ ለመላክ ነው ሀሳብ ያለን።
የግብረ ኃይሉ የህዝብ ግንኙነት ኃላፊ ወይዘሪት የትናየት ሳሙኤል እና በዳላስ የኢትዮጵያውያን መረዳጃ ማህበረሰብ ዲሬክተር አቶ ብርሃኑ መኮንንን ነው የሰማናቸው። የዛሬው ኢትዮጵያውያን በአሜሪካ እንግዶች ይሆናሉ።
ሌላ አንድ ቅምሻ እናቅል።
ሀምሳ ዓመት ተራብን። በአመራር እጦት ተርበናል። ጥሩ አመራር ባለማግኘታችን ተርበናል። መልካም መንግሥት በማጣት ተርበናል። ይህ ደግሞ
በሰማይ አይወርድም። ኦባማ will not give it to us. It is us who can give it to us. Institutions.
ኦባማ አይሰጠንም። ይህንን ተቋም ለእኛ የሚሰጠን እኛ ብቻ ነን። እኛ ብቻ ነን ልናደርገው የምንችል።
የሰማችኋቸው አቶ ኦባንግ ሜቶ ናቸው። መስም ብቻውን ዋሽንግተን ዲሲ ውስጥ በተካሄደ የኢትዮጵያውያን ጉባኤ ከተናገሩት የተወሰደ ነው። ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስ ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ ያተኮረውን ጉባኤ ያዘጋጁት ቪዥን ኢትዮጵያ የተባለው የኢትዮጵያውያን ድርጅትና የኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ኢሳት ናቸው። ዝርዝር ዘገባው በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን የዕለቱን አብይ ርዕስ
የጃፓን መንግስት ለኢትዮጵያ በድርቅ ለተጎዱና ለሌሎችም ምላሽ የሚሆን የ30 ሚሊዮን ዶላር እርዳታ ዛሬ ይፋ አደረገ። የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለማሟላት የሚያስፈልገው የገንዘብ መጠን በአስቸኳይ ካልደረሰ አስከፊ ሁኔታ ሊከሰት እንደሚችል የዓለም የምግብ ፕሮግራም አስታውቋል። እስክንድር ፍሬው ዘገባ ልኮልናል።
አዲስ አበባ በሚገኘው ኤምባሲያቸው የጃፓንን ድጋፍ ይፋ ያደረጉት በኢትዮጵያ የአገሪቱ አምባሳደር ካዙሂሮ ሱዙኪ ናቸው። ለኢትዮጵያ የተመደበው ገንዘብም አገራቸው በአጠቃላይ ለአፍሪካ ቀንድ የሰጠችው ድጋፍ አካል መሆኑን አምባሳደሩ አስታውቀዋል።
Not only Ethiopia but the region itself is in acute need of humanitarian assistance. So Japan's support
ኢትዮጵያ ብቻ ሳትሆን አካባቢው በሙሉ አስቸኳይ ሰብአዊ ድጋፍ ያስፈልገዋል። ጃፓን ለምስራቅ አፍሪካ የምትሰጠው አጠቃላይ የድጋፍ መጠንም 125 ሚሊዮን ዶላር ነው። ከዚህ ውስጥ ለኢትዮጵያ የሚሰጠው 30.1 ሚሊዮን ዶላር ይሆናል።
ቀሪው ገንዘብ ለሌሎቹ የአካባቢው አገሮች ማለትም ለደቡብ ሱዳን፣ ለሱዳንና ለሶማሊያ የተመደበ መሆኑንም አምባሳደሩ አብራርተዋል። ለኢትዮጵያ ከሚሰጠው 30 ሚሊዮን ዶላር 8.4 ሚሊዮን የሚሆነው በቀጥታ ለድርቁ ምላሽ የሚውል ሲሆን ቀሪው ደግሞ አርሶ አደሮችን በተለያየ መንገድ ለሚደግፉ ፕሮግራሞች የተያዘ ነው። በሶማሌና ጋምቤላ ክልል ለሚካሄዱ የማህበራዊ መረጋጋት፣ የሰብአዊ ድጋፍና የህዝብን ኑሮ የማሻሻል ፕሮግራሞች የተመደበው አብዛኛውን ይሸፍናል። በኢትዮጵያ በተፈጠረው ድርቅ ምክንያት 10.2 ሚሊዮን ሰዎች ያስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይታወቃል። ይህንኑ ያስታወሱት የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ጆን አይሊፍ የሚፈለገው ገንዘብ በጊዜ ካልመጣ ከረሃብ የከፋ ሁኔታ ሊከሰት እንደሚችል አስጠንቅቀዋል።
What worries me the most is that with the funding gaps which we face looming into the future
በጣም የሚያስጨንቀኝ ነገር ያጋጠመን የገንዘብ እጥረት አሁን ካለው ከህዝቡ የተጋላጭነት ደረጃ ጋር ተዳምሮ ያለው ገንዘብ ካለቀ እንደ አውሮፓውያን ዘመን አቆጣጠር በ2016 አጋማሽ የሚከተለው ሁኔታ አስከፊ መሆኑ ነው።
በኢትዮጵያ ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለአንድ አመት ለማሟላት 1.4 ቢሊዮን ዶላር እንደሚያስፈልግ የሰብአዊ እርዳታ ጥያቄ ሰነዱ ያመለክታል። ወደ 700 ሚሊዮን ዶላር የሚሆነው ገና አለመገኘቱንም የተባበሩት መንግስታት ድርጅት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ሌላም ተጨማሪ ዘገባ ድርሶናል። የኦሮሚያ ህዝብ ተገቢ ብሶቶች እንዳሉት የተቀበለው ኢትዮጵያ መንግስት ተግባራዊ እንቅስቃሴ ማድረግ እንደሚጠበቅበት ዩናይትድ ስቴትስ አስታወቀ ይችላል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ ሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ በዚህና በሌሎችም ጉዳዮች ላይ ከኢትዮጵያ ባለሥልጣናት ጋር ተወያይተዋል። የህዝቡ ችግሮች እስኪፈቱ ድረስ ግን መንግስት የፖለቲካ ምህዳሩን መክፈት፣ የሲቪክ ማህበራት በኦሮሚያ ሚናቸውን እንዲጫወቱ ማድረግ፣ የጸጥታ ኃይሎችን ማዕከል ያደረገ ምላሽ ከመስጠት መቆጠብ እንዳለበት ረዳት ሚኒስትሩ ለአሜሪካ ድምፅ ተናግረዋል። አሁንም እስክንድር ፍሬው።
ውይይቱ አመታዊ ቢሆንም የተነሱት ጉዳዮች ወቅታዊ ጭምር ናቸው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ትናንት የተገናኙት የተለያዩ መስሪያ ቤቶችን ከሚወክሉ የኢትዮጵያ ባለስልጣናት ጋር ነበር። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ፣ የውጭ ጉዳይ ሚኒስትር ዴታ አምባሳደር ታዬ ህዝቀስላሴና ሌሎችም የኢትዮጵያን መንግስት ወክለው መገኘታቸውን የተጠቆመው ከኦሮሚያ ሁኔታ እስከ ሲቪክ ማህበረሰቡ ሚና መንግስት ዲሞክራሲን ለመገንባት እስከሚያደርገው ጥረት ያሉት ሁሉ ተነስተዋል ብለዋል ረዳት ሚኒስትር ማሊኖውስኪ ለቪኦኤ ሲናገሩ። በተለይ የኦሮሚያን ሁኔታ በተመለከተ መንግስት ኃላፊነት መውሰዱ አዎንታዊ እርምጃ መሆኑን በተግባር ግን መታገዝ እንዳለበት ጠቅሰዋል።
I have to say I've been very impressed by how honestly the government has confronted its own responsibility for what happened in Oromia and
መንግስት በኦሮሚያ የተፈጠረውን ሁኔታ በተመለከተ ኃላፊነት መውሰዱ ያስደነቀኝ መሆኑን መናገር አለብኝ። በዚያ ያለው ህዝብ ተገቢ ብሶቶች ናቸው ያላቸውን ከመፍታት አንጻር አስፈላጊ እርምጃዎችን እንደሚወስድ መንግስት መግለጹን ተመልክተናል። በከፍተኛ ሁኔታም ተቀብለናቸዋል። አሁን ደግሞ መንግስት እነዚህን ወደ ተግባር እንዲቀይራቸው እንጠብቃለን። ዛሬ የተወያየነው ይህንን ነው።
በኦሮሚያ የተፈጠረው ሁኔታ ምክንያት የመልካም አስተዳደር ችግር መሆኑን ለዚህም ኃላፊነቱን እንደሚወስዱ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ማሳወቃቸው ይታወሳል። ከትናንቱ ውይይት በመነሳት የተናገሩት አሜሪካዊው ረዳት ሚኒስትርም የህዝቡ ብሶቶች በመሬት አጠቃቀም፣ በሙስናና የመልካም አስተዳደር ችግሮችን በመሳሰሉ ጉዳዮች እንደሚንጸባረቁ ተቆመዋል። መንግስት እነዚህን ችግሮች እስኪፈታ ጊዜ መውሰዱ እንደማይቀርም ያምናሉ። ይህ እስኪሆንም የተለያዩ እርምጃዎች መውሰድ እንዳለበት አብራር
It's going to take some time for the government to address those difficult issues. And I think our main concern is that in the meantime, the government
መንግስት እነዚህን ከባድ ችግሮች እስኪፈታ ጊዜ ይፈጃል። ለእኛ ዋናው የሚያሳስበን እነዚህ ችግሮች እስከሚፈቱ መንግስት የህዝቡን አመኔታ ለማግኘት ስለሚጥርበት ሁኔታ ነው። ይህም የሚሆነው ግልጽ የፖለቲካ ውይይት መድረኮችን በመክፈት የፖለቲካ ተሳትፎ እንዲኖር በማድረግ ሲቪል ማህበረሰቦች የኦሮሚያ ህዝብ ችግሮቻቸው ላይ እንዲወያዩ በማስቻል እንዲሁም መንግስት በጸጥታ ኃይሎች የህዝቡን ተቃውሞ ለመቆጣጠር የሚያደርገውን ጥረት በማስቆም የህዝቡን አመኔታ ማግኘት ይችላል።
በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የሥራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ የአንድ ቀን የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሩዋንዳ አምርተዋል። በመቀጠልም ወደ ቡሩንዲና ኬንያ እንደሚያመሩ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ የኦሞ ህዝቦች ዲሞክራሲያዊ ህብረት ምክትል ሊቀመንበርና ሌሎች ሁለት ሰዎች በፖሊስ ቁጥጥር ስር ውለው ዛሬ አዋሳ መግባታቸው ታወቀ። ታሳሪዎቹ ላለፉት 5 ቀናት ፍርድ ቤት እንዳልቀረቡ ዘጋቢያችን መለስካቸው አመሃ ያደረሰን ዘገባ ይጠቁማል። የዞኑ ፍርድ ቤት ጉዳዩን የማየት ስልጣን ስለሌለው ታሳሪዎቹን ፍርድ ቤት ለማቅረብ እንዳልቻለ ፖሊስ ይገልጻል። መለስካቸው አመሃ።
የኦሞ ህዝቦች ዴሞክራሲያዊ ህብረት ምክትል ሊቀመንበር አቶ አለማየሁ መኮንን፣ የዚሁ ፓርቲ አባል አቶ አብርሃም ብዙነህና በፓርቲ አባልነት የማይታወቁት አቶ ስለሺ ጌታቸው ቅዳሜ መጋቢት 17 ቀን 2008 ዓ.ም በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በጂንካ ከተማ ፖሊስ በቁጥጥር ስር ውለው ዛሬ ሐዋሳ ከተማ በክልሉ ፖሊስ ኮሚሽን ግቢ እንደሚገኙ የኦሞ ህዝቦች ዴሞክራሲያዊ ህብረት ሊቀመንበር አቶ ግርማ በቀለ ለቪኦኤ በስልክ ገለጹ። አቶ ግርማ ጨምረው እንዳስረዱት ቅዳሜ ዕለት የፍርድ ቤት ትዕዛዝ የያዙ የፖሊስ አባላት የአቶ አለማየሁ መኮንንን ቤት መፈተሻቸው ታውቋል። በትዕዛዙ መሠረት ፖሊስ ከተጠርጣሪው ቤት የግንቦት 7 አርበኞች ጽሑፎችን፣ የመገናኛ መሳሪያዎችንና የጦር መሳሪያዎችን እንዲይዙ ያዛል። ይሁንና በተጠርጣሪው ቤት የተገኙት የመዝሙር ካሴቶች፣ የሥነ ግጥም ጽሑፎች፣ ከዚህ በፊት በአካባቢው በደረሱ ግጭቶች የተጎዱ ሰዎች ስም ዝርዝር እንደሆነ አቶ ግርማ ገልጸዋል። የተጠረጠሩበት ወንጀል ምን እንደሆነም ፖሊስ ለታሳሪዎች አልገለጸም ብለዋል አቶ ግርማ። ተጠርጣሪዎቹ ከተያዙበት ዕለት ጀምሮ እስከ ዛሬ ባለፉት 5 ቀናት ውስጥ ፖሊስ ፍርድ ቤት አላቀረባቸውም ብለዋል። የጂንካ ፖሊስ አዛዥ ሻለቃ ሺኩን አርቴ በበኩላቸው ለቪኦኤ በስልክ እንደገለጹት ተጠርጣሪዎቹ በፖሊስ ቁጥጥር ስር እንደሆኑ አረጋግጠዋል። ፍርድ ቤት ያልቀረቡት ግን የዞኑ ከፍተኛ ፍርድ ቤት ጉዳዩን የማየት መብት የለኝም ስላለን ምን ማድረግ እንዳለብን ከክልሉ ፖሊስ ኮሚሽን ጋር እየተነጋገርንበት ነው ብለዋል። ታሳሪዎቹ የተጠረጠሩበትን ወንጀል ብጠይቃቸውም በዚህ ጉዳይ ላይ ቃላቸውን ለመስጠት ፈቃደኛ እንዳልሆኑ፣ በብርበራ የተያዙ ቁሳቁሶችን በተመለከተ ምንም አይነት ዝርዝር እንደማይሰጡኝ ነግረውኛል። ከክልሉ ፖሊስ ኮሚሽን ጋር ተነጋግረው ሲያበቁ ሙሉ መረጃ እንደሚሰጡኝና ከሰዓት በኋላ እንድደውልላቸው ነግረውኝ ነበረ። ይሁንና ስልካቸውን ደጋግሜ ብደውልም ለጥሬ ምላሽ ማግኘት አልቻልኩም። ግንቦት 7 በኢትዮጵያ ፓርላማ በአሸባሪነት የተፈረጀ ድርጅት እንደሆነ ይታወቃል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ የመጽሔት ትንታኔ ርዕስ እንሻገር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በተለያዩ የዓለም ማዕዘናት በመልካም ተግባራቸው ልዩ ብርታት ያሳዩ ላሏቸው 14 ሴቶች ትላንት ሽልማት ሰጥተዋል። ሽልማቱ የተሰጠው ተሸላሚዎቹ ሴቶች ለፍትህ፣ ለሰብአዊ መብት፣ ለዲሞክራሲ፣ ለጾታ እኩልነትና እንዲሁም ሴቶች ራሳቸውን እንዲችሉ ሳይታክቱ ላደረጉት ትግል መሆኑ ነው የተገለጠው። ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በኒክ ቺንግ የተቀናበረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
በያዝነው ዓመት ይህን ሽልማት ካገኙት ሴቶች መካከል ለሴቶች እኩልነት የቆመች የሰብአዊ መብት ጉዳይ ጠበቃ፣ ለተገለሉ ዜጎች ተሟጋች የሆነች ያዚዲ ታጋይ፣ አልወንና ጽንፈኝነትን የሚታገሉ መንግስታዊ ያልሆኑ ድርጅቶች መሪዎች፣ ለዲሞክራሲ የቆመች ሩሲያዊት ጋዜጠኛና ሙስናን የምትታገል የኢሚግሬሽን ኦፊሰር ይገኙባቸዋል። የውጭ ጉዳይ ሚኒስትር ጆን ኬሪ ያብራራሉ።
This year we recognize a group of women who are demonstrating courage in 3 pivotal areas.
በዚህ ዓመት የሸለምናቸው ሴቶች በሶስት ዋና ዋና ጉዳዮች ላይ ላሳዩት ብርታት እውቅና በመስጠት ነው። በጾታ ላይ የተመሰረተ ኃይል ተጠቃሚነትን ይቃወማሉ፣ ያጋልጣሉም። ሙስናን እየታገሉ በሕግ የመገዛት ሥርዓትን እያጠናከሩ ነው። ለሕዝቦች ሁሉ ፍትሕ እንዲኖርና ሰብአዊ መብት እንዲከበርም እየጣሩ ነው።
ጆን ኬሪ አያይዘውም 14ቱ ተሸላሚዎች ግልጽ የሆነ መልእክት ያላቸው ተምሳሌቶች ናቸው ብለዋል። ይኸውም ተቀባይነት ማግኘት የማይገባውን ነገር አለመቀበልና ለፍትሕና ለመቻቻል መጣር ነው ሲሉ ጆን ኬሪ አስገንዝበዋል። ከተሸላሚዎቹ ሴቶች አንዷ የሆነችው ቻይናዊት ኒ ዩላን ወደ ዋሽንግተን እንዳትመጣ በሀገሯ መንግስት አግዳለች። ኒሻ አዩብ እንዲህ አይነት ሽልማት ለማግኘት የመጀመሪያዋ ትራንስጀንደር ሴት ሆናለች። ትራንስጀንደር ራሳቸውን ከተወለዱበት ጾታ አይነት የተለየ ጾታ ያላቸው አድርጎ የሚያዩ ሰዎች ናቸው። ኒሻ አዩብ ስለ ራሷ የተለየ ሁኔታ ለአሜሪካ ድምፅ ሬዲዮ ስትናገር ታዲያ ሙስሊሞች በሚበዙበት ሀገር የምኖር ትራንስጀንደር ሴት እንደመሆኔ መጠን የምጠይቀው ነገር ቢኖር እንደ ማንኛውም ዜጋ ተደርጌ እንድታይ ነው ብላለች።
We are asking for basic thing, which is the basic human rights, you know, freedom of expression, freedom of
education. መሰረታዊ የሆኑ ነገሮችን ነው የምንጠይቅ ያለ ነው። መሰረታዊ ሰብአዊ መብቶችን፣ የመናገር ነጻነትን፣ ትምህርት የማግኘት ነጻነትንና ሁሉንም መብቶች ለማግኘት ነው የምንጠይቀው።
በዓለም አቀፍ ደረጃ ልዩ ብርታት ላሳዩ ሴቶች ሽልማት መስጠት ከተጀመረ 10ኛ ዓመቱን ይዟል። ሽልማቱ ከተጀመረበት ጊዜ አንስቶ በ10ተ ዓመት ውስጥ ማለት ነው ዩናይትድ ስቴትስ 101 ሴቶችን ላሳዩት ስኬት ሸልማለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ሳምንት በኮሚኒስቷ ኩባ ያደረጉትን ታሪካዊ ጉብኝት ተከትሎ የቀድሞው የሀገሪቱ መሪ ፊደል ካስትሮ ለመጀመሪያ ጊዜ አስተያየት ሰጥተዋል። የ89 ዓመቱ ካስትሮ ኤል ሄርማኖ ኦባማ ወይም ወንድም ኦባማ በሚል ርዕስ ባቀረቡት በ1500 ቃላት የተጻፈ አስተያየታቸው ሚስተር ኦባማ ሀቫና ከተማ ውስጥ ለኪዩባውያን ባሰሙት ንግግር ላይ ነው ያተኮሩት። ሚስተር ኦባማ በዚያ ንግግራቸው የኮሚኒስቱ አብዮት የዘር ልዩነትን እንዳስወገደ፣ የኪዩባን ሕዝብ የኑሮ ደረጃ እንዳሻሻለና በአፍሪካ የተካሄዱ የነጻነት ትግሎችን እንዳገዘ አልገለጹም ሲሉ ፊደል ካስትሮ ተችተዋል። የቪክተር ቢቲ አጭር ዘገባ ነው፣ ሶሎሞን ክፍሌ ያቀርበዋል።
የቀድሞው የኩባ መሪ ፊዴል ካስትሮ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ያለፈውን ታሪክ ወደ ኋላ ትተን በመጻኢ ግንኙነቶች ላይ እንስራ ሲሉ ያቀረቡትን አስተያየት በተመለከተ ሲናገሩ አሜሪካ ለ60 ዓመታት ግድም በኩባ ላይ ጥላ የቆየችው የንግድ ማዕቀብና በዩናይትድ ስቴትስ ታግዞ የተካሄደውና የከሸፈው ቤይ ኦፍ ፒግስ በመባል የሚታወቀው በ1961 ዓ.ም የተካሄደው ጸረ ኮሚኒስት ወረራን አስታውሰዋል። እኛ ለዚህ ከዩናይትድ ስቴትስ የምንጠይቀው አንዳችም ካሳ የለም ሲሉም እርጅና እየተጫናቸው የመጡት ካስትሮ አስረድተዋል። ታላቅየው ፊዴል ካስትሮ በጉብኝቱ ወቅት ከፕሬዝደንት ኦባማ ጋር አልተገናኙም። ኦባማ የተገናኙት ከወቅቱ ፕሬዝደንት ከታናሽ ወንድምየው ራውል ካስትሮ ጋር ነው። ትላንት በጋዜጣዊ መግለጫ ወቅት የዋይት ሀውስ ቤተ መንግሥት ቃል አቀባይ ጆሽ ኤርንስት ሲናገሩ ካስትሮ ይህን በመሰለ ኃይለ ቃል ምላሽ መስጠታቸው የሚያመለክተው የሚስተር ኦባማ የኩባ ጉብኝት ምን ያህል ውጤት እንዳመጣ ነው ብለዋል። በ90 ዓመታት ውስጥ አንድ በሥልጣን ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኩባን ሲጎበኝ ባራክ ኦባማ የመጀመሪያው ናቸው።
We obviously were quite pleased with the reception that President Obama received from the Cuban people. And look, we're also pleased with
President Obama በኩba ህዝብ በተደረገላቸው አቀባበል ተደስተናል። በተጨማሪም ከኩba መንግስት ባለስልጣኖች ጋራ ባካሄዷቸው ውይይቶች ረክተናል። በሁለቱ አገሮቻችን መካከል ግንኙነቶችን ለማሻሻል የሚያስችሉ እድሎች አሉ። ፕሬዝዳንት ኦባማ ከኩba አቻቸው ከራውል ካስትሮ ጋራ በተደጋጋሚ በተገናኙበት ወቅትና ለኩባ ህዝብ ባደረጉት ንግግር ዩናይትድ ስቴትስ ለሰብአዊ መብቶች መከበር ያላትን ቁርጠኝነት በግልጽ አሳውቃለች። የሚለወጥ ነገር የለም። ለሰብአዊ መብቶች መከበር በዋና ጠበቃነት መቆማችን ይቀጥላል። የፕሬዝዳንቱም አቋም ይኸው ነው።
በሌላ በኩል ፒተር ሃኪም ለባልደረባችን ቪክቶር ቤቲ እንደተናገሩት የኮሚኒስቱን መሪ አስተሳሰብ በትክክል ለማወቅ በጣም አስቸጋሪ ነው። ሃኪም ጽፈት ቤቱን እዚህ በዋሽንግተን ዲሲ ያደረገው የውይይት መድረክ የክብር ፕሬዝደንት ናቸው።
He hasn't been seen in public since about 8 or 9 months ago. It's difficult to know whether he wrote that.
ካስትሮ ላለፉት 8 እና 9 ወራት ያህል በአደባባይ አልታዩም። በመሆኑም ይህን ጽሑፍ ያቀረቡት ራሳቸው ይሁኑ ሌላ በውል ለማወቅ ያስቸግራል። ለኔ የጻፉት እርሳቸው ይመስሉኛል። ምክንያቱም ራውል ካስትሮ ወደፊት ለመራመድ በጣም ስለሚጠነቀቁ የኩባን መንግስት ውሳኔና ሊወሰድ የሚችለውን እርምጃ ለማወቅ በጣም አስቸጋሪ ነው። የኩባን መንግስት ውስጣዊ አሰራር ብዙም ስለማናውቅ ማን ውሳኔ እንደሚሰጥ መናገር አይቻልም። ለማንኛውም ግን ቀስ በቀስ የለውጥ ሂደት መካሄዱን እንደምናይ ምንም ጥያቄ የለውም።
ፒተር ሃኪም በመጨረሻም አሁን ኩባ በአሁኑ ወቅት በለውጥ ሂደት ውስጥ ትገኛለች፣ ለአመታት ሲካሄድ የቆየው ይህ የለውጥ ሂደት ምን ውጤት እንደሚያመጣ ግን መተንበይ ያስቸግራል ብለዋል።
ክብራትና ክብረን አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓትም ይቀጥላል። አሁን ታዲያ በነጻዊ ስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው የእናንተ አስተያየቶች በሰዓቱ ጥቂቱን እንሰማለን።
ሄሎ 26 ዓመት ደንበኛችሁ ነኝ። በሪዶ 26 ዓመት የእናንተን ድምፅ ሰማ ኖር ያለው አሁን በዚህ በመተማ ወረዳ በሽንታ ቀበሌ እየተደረገ ያለው ዘረኝነት በጣም ስላሳዘነኝ፣ አማራም ሆነ ቅማንቶች በተለያዩ ምክንያት ከአንዲት ቤት 40 ቆርቆሮ ከማትሞላ ቤት ወደ 80 ህዝብ ታስሮ ካለምንም ጥያቄ 6 ወር 2 ወር 3 ወር የሞላቸው ስላለ ለሚመለከተው ደውላችሁ በእግዚአብሔር አምሳል የተሰራ ሰው አንዲት ዶርም ታፍኖ ይሰቃያሉ፣ ያውም ከቀበሌ ወረዳ ከበረሃ በሳት እየተቃጠሉ ነውና ከሚመለከተው ደውላችሁ እንድታናገሩልኝ ነው። አመሰግናለሁ።
እንደምናችሁ ወይስ አፍሪካ ታናናችሁ ወይ ምሁራን ብላችሁ ያፍሳሳሉ። ኢትዮጵያ ህዝብ በድህነት ያስተማራቸው ውጭ ወጥተው ሊወቅሱ ካልሆነ በስተቀር እናስተካክላለን ብሎ አይናገሩም። ጥሩ የተሰራ ጥሩ አለ፣ መጥፎ የተሰራ መጥፎ አለ ለማለት አይችሉም። ሁሉም ኔጌቲቭ የሆነ ነገር ነው የሚናገሩት። እና ባካችሁ እነዚህ አሁኑ ስለ አባይ እጃችን ምንድን ነው ምናድርግ ብላችሁ ብታወራ ይሻላል። አንድ ቀን እንኳን አታመጡም። እነዚህ እንዲሁም ደም ናቸው። አዲስ አበባ ምንድን ነው የምትመስለው ያለት? አሁን ምን አይነት ነው ምህና የምታያዘለች? ምን አይነት ፍሮዎች ነው ያለ በኢትዮጵያ ውስጥ? የተሰራ እንደተሰራ፣ ያልተሰራ እንደተሰራ። ኢትዮጵያ ህዝብ አክሰርሳይዝ ሙሉ ዲሞክራሲ ባይኖረው አክሰርሳይዝ ውሃ የለንም፣ ምግብ የለንም እያለ የሚናገርበት ጊዜ ደርሷል። ቡንባ ውሃ ቤት ያልገባም ኤሌክትሪክ ማልገባም እያለ ስለ ዲሞክራሲ እየተለማመደ ነው። ግን እዚህ ያለ እነዚህ ምሁራን ይባላሉ። ባካችሁ እነዚህ አታስቀሩ እና ባካችሁ ስለ አባይ እንነጋገር። በአሁኑ ጊዜ በዚህ ላይ ብታመጡልን በጣም ጥሩ ነበር ይመስለኝ። እነኚህ ሰዎች ስጠይቋቸው በክፋት ብቻ እንዲሆነ እንዲሆነ ማለት ካልሆነ ለመጀመሪያ ጊዜ ዲሞክራሲ የሚያገኘው ያለ ህዝብ ኢትዮጵያ አሁን ነው።
ጤና ይስጥልኝ ቪኦኤዎች። በመጀመሪያ ሁሉ ለምትሰጡት አገልግሎት እጅግ የከበረ ምስጋና እናቀርባለሁ። በመቀጠል አሁን ያወያያችሁበት ባለው በኢትዮጵያ ችግር፣ በኢትዮጵያ በተፈጠረው የወቅቱ ችግር ላይ እኔ እንደምረዳውና እንደማስበው አገሪቱን እየመራው ነው የሚለው መንግስት ነው። ሁላችንም እንደምናውቀው ይሄ መንግስት 100% አሸንፊያለሁ ወይም 100% ተመርጫለሁ ብሎ ፓርላማ አዘጋጅቶ የተሰየመ መንግስት። ይሄን መንግስት ደግሞ አመት ባልሞላ ጊዜ ውስጥ ህዝቡ አልመረጥኩም ብሎ ከዳር እስከ ዳር ተቃውሞ በሚያሰማበት ጊዜ ልክ እንደ ሰለጠኑ ሀገሮች መንግስት ነው ራሱ ሪዛይን ማድረግ ያለበት። እንዳልተመረጠ አውቆ መንግስት ራሱ ለባለድርሻ አካላት ስልጣኑን መልቀቅ መቻል ነው ያለበት። ምክንያቱም ማስተዳደር አልቻለም።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። በቀረቡ ፕሮግራሞችም ሆነ አስተያየቶቻችሁን እንድጋብዙ መሰንበቻውን በቀረብንላችሁ ጥያቄ መሰረት በኢሜይል ጭምር ያደረሳችሁን በርካታ አስተያየቶች ደርሰውናል። ጊዜ እንደተገኘ ሁሉም ይቀርባሉ። አድማጮች አሁን ቆንጅት ወደ አንቺ ልምጣ። ወደ አድማጮች ሳይሆን
የምሽቱ ጉዳይ ሆን
የምሽቱ ምርጥ ዜማ ነው ማለት ያለብኝ አይመስልም። ዜማው ጀምሯል።
ግሩም ቆየት ያለ ዜማ ነው። እንደው እንዴት አስበህ እንደመረጥከው አላውቅም።
ቆንጅት ታየ ላንቺም ጭምር ነው የተጋበዘው እና ይህን የምትወጂው መሆኑን ብዙ ጊዜ ፕሮግራም
ላይ ጥሩ ነገር ነው የምታስበኝ። እንስማ
Ah
I just a machine
አቋቋምሽማ ቆንጆት አድማጮችም እንደሚወድልሽ ተስፋ አድርጋለሁ። ግን
አንክሩም ዜማውን ከመወዳቸው
ለአድማጮች ማሳበቅ ፈልጋለሁ።
አቋራጭ ምን ማለት ፈልገህ ነው?
ይሄን ዜማ መወደድ ብቻ ሳይሆን ብዙ ጊዜ ስለምትመርጪው ነው ላንቺም የተመረጠው።
ይሄንንና
ተጫወቹ ነበር ልበል ታንጎራጎሪው?
ይሄንን እንግዲህ ላንተ በጆሮህ የነገርኩህ ወደ ይሄንንና አንቺን ክፋይን ካሽን
ትምህርት ቤት ውስጥ ታዘሽ ተጠይቀሽ
ወደ እሱም ጋር
ቆንጆ አመሰግናለሁ። ለአድማጮች ይህን ሀል ከተናገርኩ ይበቃል።
በባህል ክፍለ ጊዜ አቅርበኛ አንደኛ
ባይሆን ደሱ አርጋለሁ። ያኔ ካንጎራጎርሽልኝ ሙሉ ዘፈኑን እንጫወታለን።
አመሰግናለሁ፣ ጥሩ ዜማ መርጠሃል።
እሺ ቆንጅት፣ እኔም በጣም አመሰግናለሁ። አድማጮች፣ ሁለተኛውን አጋማሽ ስርጭታችንን ጀምረናል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው በቀጥታ የምናልፈው። ኢትዮጵያውያን አሜሪካ
በኢትዮጵያ የደረሰውን ድርቅ ለመቋቋምና ለማስወገድ በድርቁም የሚገዱ ወገኖችን ለመታደግ ከአገር ውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ዜጎች ርብርቦሽ እያደረጉ መሆናቸው ይታወቃል። በተለይም በዚህ በዩናይትድ ስቴትስ የሚገኙ ኢትዮጵያውያን እያደረጉ ያለውን እንቅስቃሴ በተለያዩ ፕሮግራሞቻችን ዘግበንበታል፣ እየዘገብንም ነው። የዛሬው ኢትዮጵያውያን በአሜሪካ ፕሮግራም ትኩረቱን በዚህ ድርቁን ለመቋቋም በተያዘው ጥረት ላይ አድርጎ በዩናይትድ ስቴትስዋ ዳላስ ቴክሳስ የሚገኙ ኢትዮጵያውያን ያቀዱትን ያቀርብልናል አዲሱ አበበና ዝግጅቱ እነሆ።
አመሰግናለሁ ቆንጅት። ዳላስ ቴክሳስ የሚገኙ ወገኖቻችን ኢትዮጵያማ ዳግም በረሃብ አትጠቃም፣ ድርቅማ የኢትዮጵያውያችን መለያ አይሆንም፣ እኛንም ዘር፣ ሃይማኖት፣ ቋንቋ፣ የፖለቲካ አመለካከት አይለያየንም ብለው ተነስተዋል ያሉኝ ሁለቱ የዛሬ እንግዶቼ አቶ ብርሃን መኮንንና ወይዘሪት የትናየት ሳሙኤል ናቸው። አቶ ብርሃን በዳላስ ቴክሳስ የኢትዮጵያውያን መረዳጃ ማኅበር የሥራ አስኪያጅ ኮሚቴ ዲሬክተር ሲሆኑ ወይዘሪት የትናየት ደግሞ ለዚሁ ለድርቁ የተቋቋመው ግብረ ኃይል የሕዝብ ግንኙነት ቡድን መሪ ናቸው። ግብረ ኃይሉ የተቋቋመው በራሱ በሕዝቡ ጠያቂነት ነው ብለዋል አቶ ብርሃን።
በኢትዮጵያ ስለደረሰው ድርቅ በኢትዮጵያ ሕብረተሰብ ዳላስ ያለው በየጊዜው ለመረዳጃው ማህበር በየቤተ ክርስቲያኑ ግለሰቦች፣ ቢላል ኮሚኒቲ፣ ወጣቶች እንደዚሁ እየደወሉ አንድ ነገር ማድረግ አለብን፣ ወገኖቻችን መርዳት አለብን የሚል ጥያቄ ስላቀረቡ 5 ወር 6 ወር አካባቢ ሊሆን ነው ይህንን ግብረ ኃይል አቋቋምነ።
ከተቋቋመ ወደ 32 ዓመት መሆኑ የተነገረለት የዳላስ የኢትዮጵያውያን መረዳጃ ማህበር ከዚህ ቀደምም ለምሳሌ በሳውዲ አረቢያ፣ በየመን፣ በካይሮ የነበሩ ኢትዮጵያውያን ላይ የደረሰውን በደል በተመለከተ ያን ከመቃወም አንስቶ የገንዘብ አስተዋጽኦም ያደረገ ስብስብ መሆኑን የገለጡት አቶ ብርሃን አሁንም በዚህ በድርቁ ዙሪያ ሕዝቡን በአንድነት ለማሰለፍ ዝግጁ መሆኑን ተናግረዋል። የግብረ ኃይሉ የሕዝብ ግንኙነት ኃላፊዋ ወይዘሪት የትናየት በበኩላቸው ግብረ ኃይሉ እንዴትና ኬት እንደተሰባሰበ ይናገራሉ።
በቁጥር ወደ 10 የምንሆን ጓደኛሞች ነን። ተወልደን ያደግንበት ሀገር ሕዝብ ሲራብ ወንድም እህቶቻችን እናት አባቶቻችን በረሀብ ሲሞቱ ማየት ተሰማንና ተሰብስበን ጉዳዩን ስንመካከርበት እኛ ብቻችንን ምን ያህል ለውጥ እናመጣለን ወይም በሌላ በኩል ደግሞ የመረዳጃ ማህበሩን አግኝተን ብናናግር ደግሞ ምን ያህል ለውጥ ይመጣል ብለን አሰብን። ከዚያም ከማህበሩ ጋር ብንሆን የተሻለ ስለሚሆን ማህበሩን ኮንታክት በማድረግ የዳላስ መረዳጃ ማህበር ለሳውዲ አረቢያ፣ ለየመን እና በዚሁ በዳላስ ከተማ ጠፍታ ለነበረች ወይዘሮ አልማዝ ያደረገውን ወገናዊ እርዳታ በማገናዘብ ከማህበሩ ጋር በመተባበር ለመስራት ወሰንን። ከዚያም ከማህበሩ ተወካዮች ጋር በመገናኘት 3ቱ ቡድን አጥኚ ህዝብ ግንኙነትና ፈንድሬዚንግ አቋቋም።
የዳላስ መረዳጃ ማህበርም አላሰፈረንምና በዚህ አጋጣሚ ምስጋናችን በአቶ ብርሃን አማካኝነት ይድረስልን ብለዋል ወይዘሪት ትናየት። እናም ቅስቀሳችን የተሳካ ሁሉም ወገን የተረባረበበት ነበር ሲሉ ወይዘሪት ትናየት፣ አቶ ብርሃንም ያንኑ ያጠናክራሉ። በቅድሚያ ወይዘሪት ትናየት፣
በጣም ጥሩ ቅስቀሳ አድርገናል። በየቸርቹ እየሄድን በመስጊድም እየሄድን ከሶስት በላይ የሆኑ ቤተክርስቲያኖች ናቸው ዳላስ ውስጥ ያሉት
ይመስለኛል።
እና ትብብራቸውም በጣም ጥሩ ነበረ። እኛም በአካል በመሄድ አስቀድሞ ይነግሩናል በዚህ ቀን ብትመጡ ብለው ሄደን እንቀሰቀሳለን። ትኬትም ሽያጭ ነበረን። ጥሩ ተሳትፎ አድርገዋል ቸርችና መስጊድ ላይ ያሉ ወገኖች።
ትክክል ነው። የኢትዮጵያ መረዳጃ ማህበር ምንም እንኳን አመራር የሚሰጥ ክፍል ቢሆንም በየቤተክርስቲያኑ በየመስጊዱ ህዝቡ ያለውን ቁጣ ያሰማው በዚሁ በሃይማኖት ተከታዮች አማካኝነት እነዚህ ቀሳውስት እና እነዚህ የሃይማኖት መሪዎች በእኔ በኩል በጣም ትልቅ አድናቆት ያተረፉ ሰዎች ናቸው። በግንባር ቀደምትነትም እነሱም ራሳቸው ገንዘብ እያዋጡ የሰጡበት ጊዜ አለ። በጣም በጣም ደስተኞች ነን። በጣም የምንመካባቸው ሰዎች ናቸው። ትልቅ ምስጋና ይገባቸዋል። ከዚህ ላይ አንድ መጨመር የምፈልገው ደግሞ ምንድን ነው፣ በተለይ በዚህኛው በአሁኑ በተፈጠረው የግብረ ኃይል አብዛኛውን አባላት የሆኑትን ወጣቶች ናቸው። በጣም የተደነቅ ነው። ምክንያቱም የወደፊቱን የመረዳጃ ማህበሩን አመራር ሊረከቡ የሚገቡ ወጣቶች ናቸው እነዚህ።
በተለይ በውጭው ዓለም ያሉት የብዙ እርዳታ ሰጪ ኢትዮጵያውያን ጥያቄ በማን በኩል ነው ገንዘቡ የሚላከው፣ እውን ለተጎዳው አካባቢና ህዝብ ይደርሳል የሚል መሆኑንና በተደጋጋሚም የሚሰነዘር ጥያቄ ነው። አቶ ብርሃን ይመልሳሉ። እንዲያውም በመጪው እሁድ ምን ያህል ለመሰብሰብ እንዳቀዱም ጭምር ነው የሚገልጡት።
አሁን ከአንድ ሚሊዮን የኢትዮጵያ ብር በላይ ለመላክ ነው ሀሳብ ያለን። ይህንንም ገንዘብ እንዲያደርሱልን ወርልድ ቪዥን ይመርጠናል። ወርልድ ቪዥን በኢትዮጵያ ውስጥ የሚደረገውን ድርቅ በሚመለከት ከፍተኛ እንቅስቃሴ እያደረጉ ናቸው። የሚጠራቀመውን ገንዘብ ከኢትዮጵያ መረዳጃ ማህበር በቀጥታ ለወርልድ ቪዥን ለመስጠት ተዘጋጅተናል። በዛ ዕለት ደግሞ ለህዝቡ እናስታውቃለን ማለት ነው።
አቶ ብርሃን በዚያ ዕለት የሚሉት የፊታችን እሁድን ነው። የገንዘብ ማሰባሰቡ መርሃ ግብር የፊታችን እሁድ ከሰዓት በኋላ ከአስር ሰዓት ማለትም ከፎር ፒኤም ጀምሮ ሲካሄድ ሌሎች መሰናዳዎችም አሉ ብለዋል የህዝብ ግንኙነት ክፍሏ ወይዘሪት የትናየት። አቶ ብርሃንም ስለ ተጋባዦቹና አድራሻውን ጭምር ይገልጡልናል። በቅድሚያ ወይዘሪት የትናየት፣
በምሽቱ ለሚገኙልን የዳላስ ወንድም እህቶቻችን ጥሩ እራትና ኮሜዲያን ክበበው ገዳን አዘጋጅተናል። ኢትዮጵያውያንና ትውልደ ኢትዮጵያውያን እየተዝናኑ ወገኖቻቸውን እንዲረዱ ጥሪያችን እናስተላልፋለን። በዚህ አጋጣሚ
የግብረ ኃይሉ ጥናት ካደረገ በኋላ የመረዳጃ ማህበር ስራ አስኪያጅ ኮሚቴ ወርልድ ቪዥንን ገንዘቡን እንዲረከብ ከእነሱ ተወካይ እንዲገኝ ጥያቄ አቅርበናል። ከዳላስም ሆነ ከሌሎች ስቴቶች ተወካዮች የሚመጡበት መንገድ በማዘጋጀት ላይ እንገኛለን። የመረዳጃ ማህበር አመራር መግለጫ ይሰጣሉ። ከዛም ደግሞ ከህብረተሰቡ ደግሞ የተለያዩ የምዕመናን ተከታዮች መግለጫ እንዲሰጡ እንጠይቃለን። ወጣቶችም ቢሆን እንደዚሁ የራሳቸው ፕሮግራም አላቸው ያቀርባሉ። በተለይ ይህንን ዝግጅት ልዩ የሚያደርገው ምንድን ነው? ምንም እንኳን በኢትዮጵያ ውስጥ ከፍተኛ ድርቅ ገብቶ ከፍተኛ ችግር ላይ ህዝቡ ያለ ቢሆንም የዳላስን ህዝብ መልክ ለውጥ ባለመንገድ እየተዝናና ኢትዮጵያን እንዲያስታውስ ህዝቡን በዚሁ በፈንድሬዚንግ እንዲተባበር ቀየር አድርገን ነዋል። ክበባው ከአሁን በፊት ኢትዮጵያ ቀናት ተገኝቶ ህዝቡነን ሆዱ እስኪ ቆስም ድረስ አስቆታል። የኔ ሆድ እስካሁን ደስ ትዝ ይለኛል ቆስዬ ነበር። እና ለውጥ ማድረግ እንፈልጋለን፣ ህዝቡን ማዝናናት እንፈልጋለን። ህዝቡ እንደማያሳፍረን አውቃለሁ። የምንጠብቀው ከ200 እስከ 300 ሰው ሲሆን የቦታው አድራሻ ኤልቢጄ ፍሪዌይ እና ኩዌት ላይ ግራንድ ሆቴል ይባላል። የታወቀ ሆቴል ነው። ብዙ ጊዜ እዛ ስብሰባ እናደርጋለን እና በዚህ ቦታ ህዝቡ ተገኝቶ እንዲሳተፍ በግብረ ኃይሉ ስምና በመረዳጃ ማህበሩ የስራ አስኪያጅ ኮሚቴ ስም ጥሪ አደርጋለሁ። አመሰግናለሁ።
መልካም ነው። ምናልባት ከእሁድ በኋላ ደግሞ አቶ ብርሃን እንዳሉት ከ1 ሚሊዮን ብር በላይም ተገኝቶ ከሆነ ያነሰም ከሆነ ምክንያቱን ታስረዱናላችሁ። ውጤቱን ለህዝብ ለመግለጥ እንሞክራለን በሌላ ፕሮግራም። ለዛሬ ግን ይቅናችሁ፣ በርቱ። በሌላም ስቴት በሌላም የአሜሪካ ግዛቶች የሚገኙ ኢትዮጵያውያን እንዲሁ እያደረጉ ናቸው። እዚህ ዋሽንግተን አካባቢ 1-2 ጊዜ ተደርጓል። ሌላም ስቴት እየተደረገ ነው እና በርቱ፣ ጥሩ ምሳሌ ናችሁና ለጊዜያቸው ሁለታችሁንም አቶ ብርሃን መኮንን፣ ወይዘሮ ሴትናየት ሳሙኤል እግዚአብሔር ስጥልኝ፣ አመሰግናችኋለሁ።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ቀደም ብሎ ኢትዮጵያውያን በአሜሪካ በአዲሱ አበበ ነበር የሰማችሁት። አዲሱ እናመሰግናለን። አሁን ታዲያ ሌላው ሳምንታዊ ቅንብር ነው፣ ዲሞክራሲ በተግባር።
ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ ያተኮረ ቪዥን ኢትዮጵያ በተባለው የኢትዮጵያውያን ድርጅትና በኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ኢሳት አዘጋጅነት የተጠራ ውይይት ባሳለፍነው ሳምንት መገባደጃ ላይ ዋሽንግተን ዲሲ ውስጥ ተካሂዷል። በኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር ሽግግር ዲሞክራሲና ብሔራዊ አንድነት በሚል አጠቃላይ የውይይት ርዕስ የህዝባዊ እንቅስቃሴዎችና የማህበራት አደረጃጀቶች ግጭቶችን በመፍታት ዲሞክራሲን በማስፈን ረገድ ሊኖራቸው ስለሚገባው ሚናና ከግጭቶች መርገብ በኋላ በሚኖረው የሽግግር ወቅት ምን ይጠበቅባቸዋል በሚሉ ርዕሶች አራት ተወያዮች ያቀረቧቸውን ተንተርሶም ሰፊ ውይይት ተካሂዷል። የሁለቱን ቀናት ውይይት የተከታተለችው ጽዮን ግርማ ተከታዩን አሰናድታለች።
ቅዳሜ መጋቢት 17 ዋሽንግተን ዲሲ በሚገኘው ማሪዮት ሆቴል በተካሄደው የመጀመሪያው ቀን ውይይት ጥናቶችንና የመወያያ ሐሳቦችን ለተሳታፊዎች ያቀረቡት በአማካሪነት የሚሰሩት ዶክተር አሰግድ ሀብተወልድ፣ የሰብአዊ መብት ተሟጋቹ አቶ ኦዋንግ ሜቶ፣ የሰብአዊ መብት ተሟጋችና ጥናት አጥኚ አቶ ጋሻው ገብሬና በቺካጎ የኢትዮጵያውያን ማህበረሰብ የቦርድ አመራርና የሰብአዊ መብት ተሟጋች ዶክተር እርቁ ይመር ናቸው። ያወያዩቸው ደግሞ ዶክተር አሸናፊ ጎሳይ ነበሩ። ዶክተር አሰግድ ሀብተወልድ ከግጭት በኋላ ያለችውን ኢትዮጵያ ስኬታማ ለማድረግና ሰላማዊ ሽግግርን ለማምጣት የአመራር ክፍተትን ማጥበብ የሚል ይዘት ባለው ጽሁፋቸው በአሁኑ ወቅት ኢትዮጵያ በአምባገነን ስርዓት ስር በቀውስ በረሃብና በተለያዩ ችግሮች ስር እንደምትገኝ ገልጸው አንዳንድ ሰዎች ለዚህ ምክንያቱ ህወሓት ነው ሲሉ፣ ሌሎች ደግሞ ደርግ ወይም የምዕራቡ ዓለም መንግስታትና አሜሪካ ነች ይላሉ። አንዳንዶች ደግሞ እርግማን ስላለብን ፈጣሪ ነው፣ ሌሎች ደግሞ ሰይጣን ነው። ጥቂቶችና ነገሩን ጠለቅ ብለው ለማየት የሚሞክሩ ህገ መንግስቱና ብሔር ተኮር ፌዴራሊዝም ነው ሲሉ፣ የአየር ንብረት ለውጥ እንደሆነም የሚናገሩ አሉ ብለዋል። እንደ እርሳቸው ግምገማ ምክንያቱ የአመራር ክፍተት እንደሆነ አስረድተዋል። እንደ ህዝብ የኢትዮጵያ ህዝብ መሪዎቹን መዝኖ በምክንያት እንደማይወድና እንደማይጠላ ገልጸው በየትኛውም መልኩ ስልጣን ላይ የሚወጣ አመራር ከቀደሙት ጥንካሬና ድክመትን መማር አለበት ብለዋል። ህዝብም እንደ ህዝብ መሪዎቹን በጥንካሬያቸው አመስግኖ በድክመታቸው ደግሞ ሊወቅሳቸው ይገባል ብለዋል።
We need different leaders for different seasons of our time. For example, during conflict, we need different kind of leaders.
ለተለያዩ ጊዜዎች የተለያዩ መሪዎች ያስፈልጉናል። ለምሳሌ እንዳሁኑ ባለው የግጭቶች ጊዜና ከግጭት በኋላ ባለ ጊዜ የተለያዩ መሪዎች ናቸው ሊኖሩን የሚገባ። ብዙ ጊዜ ትክክለኛ መሪዎች እንዲኖሩን አንሰራም። በግጭት ጊዜ ግርማ ሞገስ ያላቸው በህዝብ ተወዳጅ የሆኑ መሪዎች ናቸው የሚያስፈልጉን። ስሜት ቀስቃሽ መሆን አለባቸው። ለምሳሌ ማርቲን ሉተር ኪንግ ጁኒየር አሜሪካውያን የዘር መድሎውን ይዋጉ በነበረበት ጊዜ ቃሎቻቸው ኃይል ነበራቸው። እንደ ማህትማ ጋንዲ ያሉ መሪዎች ሰውን በተግባራቸው ምሳሌነት ነበር የሚያነቃንቁት። እነዚህ ሁለት መሪዎች የተዋጣላቸው መሪዎች የሆኑት ግርማ ሞገስ ስለነበራቸው፣ ተወዳጅም ስለነበሩ፣ ስሜት ሰርጓጅ የሆኑ ንግግሮቻቸውና ተግባሮቻቸው ሰውን ስለሚያስከትሉ ነው። ለዚህ ነው ለተለያዩ ጊዜያት የተለያዩ መሪዎች ሊኖሩን ይገባል የምለው። አባታዊ ተክለ ሰብዕና ያላቸው፣ የተለየ የፖለቲካ ጥማት የሌላቸው፣ መልካም ዝናን የተካኑ፣ ታማኝና ሁሉን አቃፊ የሆኑ ሊሆኑ ይገባል። ከግጭት በኋላና በመረጋጋት ጊዜ ለአንድነት ጠሪ፣ አንደበታቸውና ተግባራቸው የሰለጠኑ ስልታዊ አሳቢዎች፣ ባለራእዮችና የተግባር መሪዎች መሆን አለባቸው። መሪዎች
ሁለተኛው ጽሑፍ አቅራቢ አቶ ኦባንግ ሜቶ ሲሆኑ የገለልተኛ ተቋማት አለመኖር ኢትዮጵያ ውስጥ ለተከሰቱ ችግሮች ከፍተኛ አስተዋጽኦ እንዳበረከተ ገልጸው የኢትዮጵያ ሕዝብ የምግብ ረሃብ ብቻ ሳይሆን የመልካም አስተዳደርና የገለልተኛ ተቋም ረሃብተኛ ጭምር እንደሆነ ገልጸዋል። የመሬት ብዝበዛ፣ ድርቅ፣ ግጭት መኖሩን ያስታወሱት አቶ ኦባንግ ኢትዮጵያ ውስጥ እንደ አውሮፓውያን አቆጣጠር በ2010 ስራ ላይ በዋለው የበጎ አድራጎት ድርጅቶችና ማህበራት አዋጅና በመንግስት ጫና ምክንያት ገለልተኛ ተቋም መመስረት ባይችል እንኳን ከኢትዮጵያ ውጪ ያሉ ኢትዮጵያውያን ተባብረው ጠንካራ ገለልተኛ ተቋም በማቋቋም መስራት አለባቸው ብለዋል።
So many of us in the Western world, we are not organized.
በምዕራቡ ዓለም ያለነው እጅግ ብዙ ነን። ችግሩ የተደራጀን አይደለንም። ለሁላችሁም ለምሁራንና ለሌሎችም ኢትዮጵያውያን የማቀርበው ጥሪ ተቋም እንመስረት። ከአይሁድ መማር እንችላለን። አይሁድ በአንድ ወቅት የተገፉ ነበሩ። ዛሬ ማንም ወደደም ጠላ ከማናችንም የበለጠ የሚፈልጉ ናቸው።
እኛ ስንማር ከጓዳ አይደለም የተማርን፣ አንድ ክፍል ላይ ነው ከነጮቹ ጋር። ስንትና ስንቶቹ የነጮች ልጆች የሚያስተማሩ አበሾች። እስከ መቼ ነው እንደዚህ የምንኖር? 50 years of starvation. We are starving of lack of leadership. We are starving.
50 ዓመት ተራብን። በአመራር ጦት ተርበናል። ጥሩ አመራር ባለማግኘታችን ተርበናል። መልካም መንግስት በማጣት ተርበናል። ይህ ደግሞ
በሰማይ አይወርድም። ኦባማ will not give it to us. It is us who can give it to us. Institution.
ኦባማ አይሰጠንም። ይህንን ተቋም ለኛ የሚሰጠን እኛ ብቻ ነን። እኛ ብቻ ነን ልናደርገው የምንችለው።
ሶስተኛው ተናጋሪ አቶ ጋሻው ገብሬ ኢትዮጵያ ውስጥ ግጭት በአርብቶ አደሩ መካከል መሬት ብዝበዛ በሚኖርበት ወቅትም እንደሚፈጠር ገልጸው በመንግስት በኩል እነዚህን ግጭቶች በማብረድ ዘላቂ መፍትሄ ከመፈለግ ይልቅ ዝም ብሎ እንደሚመለከታቸው ካስረዱ በኋላ ግጭትን በተመለከተ ከታሪክ ጋር ያጣቀሱ ማብራሪያ ሰጥተዋል። በጽሁፋቸው ማጠቃለያም ግጭቶችን ለማርገብ ተባብሮ መስራት አስፈላጊ መሆኑን ተናግረዋል።
እኛ ለራሳችን እንበርታ። ቅንነትን አንፍራ። ብሩህ የወደፊት የኢትዮጵያ እድል አድማሱ ላይ ይታያል። ወያኔን አስቀምጠን አለመግባባት ከዚህ ወዲያ ራስን በራስ ማጥፋትን አይተናነስም። እንወያይ። አዲስ ሀሳቦችን እናስተናግድ።
ለ19 ዓመት ያህል በሰባዊ ወይም በዜጋ ድርጅቶች መሳተፋቸውን የተናገሩት የመጨረሻው ተናጋሪ ዶክተር እርቁ ይመር የሲቪክ ማህበራት ምንነትና ዲሞክራሲና ለውጥን ለማምጣት የሚጫወቱት ሚና የሚሉ ሀሳቦችን አንስተዋል። ባህላዊ የሲቪክ ድርጅቶች ምንድን ናቸው በማለት የቀደመ ታሪካቸውን ሲያስታውሱ አውጫጭኝ፣ አፈርሳታ፣ እድር፣ እቁብና ሽምግልና በማህበረሰብ ውስጥ የነበራቸውን ከፍተኛ ሚና ጠቁመዋል። ረሃብን ተከትለው ወደ ኢትዮጵያ የገቡት ዘመናዊ የበጎ አድራጎት ድርጅቶች ከተመሰረቱም በኋላ በርከት ያሉ በጎ ተግባራት መከናወናቸውን ገልጸው የበጎ አድራጎት ድርጅቶችና ማህበራት አዋጅ ተግባራዊ ከተደረገ በኋላ ግን የእነዚህ ድርጅቶች ሚና አብቅቶለታል ብለዋል። ለዚህ ህግ መጽደቅና ድርጅቶቹን ለማሽመድመድ ዋነኛው ተጠያቂ መንግስት ቢሆንም እኛ ተጠናክረን በመስራት ህጉ እንዳይወጣ አለማድረጋችን በራሱ ተወቃሽ አድርገናል ብለዋል።
በአጠቃላይ ይሄ የ2009 ህግ መላ ሰብአዊ ድርጅቶች ያንቀሳቀሰ በተቻለ መጠንም አድቮካሲ ስራ የሰሩበት ነው። The sad thing is ብዙ ኢትዮጵያውያኖች እዚህ ያሉ ቀደም በኦባንግ እንዳለው የሊደርሺፕ ጦት እንትን ብቻ ሳይሆን የእኛም ተሳታፊነት በጣም ቀዝቃዛ በመሆኑ ያንን ህግ ለማስለወጥ የምንችልበት ኦፖርቹኒቲ እያለ ተቀምጠናል።
ጽሁፍ አቅራቢዎቹ ጽሁፎቻቸውን ካጠናቀቁ በኋላ በርካታ ጥያቄዎች ከተሳታፊ ቀርቦላቸው መልሰዋል። ሁሉም ጽሁፍ አቅራቢዎች በኢትዮጵያ ሰላምን ለማምጣትና የተረጋጋች ኢትዮጵያን ለመፍጠር ብሔራዊ እርቅና መተባበር እንደሚያስፈልግ በገለጻቸው አካተዋል። የፖለቲካ ድርጅቶች የዴሞክራሲ ትግልን በመቅረጽ የሚጫወቱት ሚናና የሚያበረክቱት አስተዋጽኦ ምንድን ነው? እንዲሁም ለነገዋ ኢትዮጵያ የሚሰጡት ዋስትና ምንድን ነው? የፖለቲካ ድርጅቶችን እንዴት መርዳት እንችላለን? በሚል ጉዳዮች ላይ የኦሮሞ ዴሞክራሲያዊ ግንባር የስራ አስፈጻሚ አባል አቶ ሌንጮ ባቲ፣ የሸንጎ ፓርቲ ስራ አስፈጻሚ አባል አቶ አክሊሉ ወንዲፍራውና የግንቦት ሰባት አመራርና የውጭ ግንኙነቶች ኦፊሰር አቶ ነአምን ዘለቀ በዚህ ስብሰባ ላይ ያደረጉትን ውይይት በቀጣይ ይዤ እመለሳለሁ።
አድማጮች፣ አሁን የመጨረሻውን ቅንብር እናስተናግድ። ሴቶችና ቤተሰብ። ለሴቶች ታሪክ የተሰየመውን የመጋቢት ወር በተለያዩ ስነ ስርዓቶች ሲያከብሩ የሰነበተው የአዲስ አበባው ዩናይትድ ስቴትስ ኤምባሲ የሷ ታሪክ የተሰኘውን የፊልም ውድድር አሸናፊዎች በማሳወቅ ትላንት ተጠናቋል ይለናል። ውድድሩ የሴቶችን መብት ከበሬታ አስመልክቶ በህብረተሰብ ውስጥ አሉ ያላቸውን ጉዳዮች ለማግሏት እንዳስቻሏቸውም ተሳታፊዎቹ ተናግረዋል። በኤምባሲው ዝግጅት ላይ የተገኘው እስክንድር ፍሬው ነው አሁንም ተከታዩን ያጠናቀረልን።
ከሶስት ደቂቃ ባልበለጠ ፊልም በኢትዮጵያ ያለውን የሴቶች ሁኔታ ማመላከት የሷ ታሪክ የተሰኘው ውድድር ያቀረበው ጥሪ ነው። የሴቶች ታሪክ ወር በሚል የተለያዩ ስነ ስርዓቶችን ሲያካሂድ የቆየው በኢትዮጵያ የአሜሪካ ኤምባሲ የዚህን ውድድር አሸናፊዎች መሸለምና ስራዎቻቸውን ማሳየቱን በትናንትናው ዕለት አከናውኗል። 190 ተሳታፊዎች ስራዎቻቸውን አቅርበው ተወዳድረዋል። በአካባቢያቸው ያዩትን የታዘቡትን ሁሌም ሊገልጹት የተመኙትን ሐሳብ በሶስት ደቂቃ አቅርበዋል ተወዳዳሪዎቹ። ከዚህ በፊት አንድ ፊልም የሰራውና በዚሁ መቀጠል ዓላማው እንደሆነ የተናገረው ሃኒባል አበራ ይዞት የቀረበው ትሰራለች የተሰኘው ፊልም አንደኛ ሆኖ ተሸልሟል።
Congratulations to Hannibal Abera for Tiran.
እንግዲህ ፊልም እየታየ ነው ነው ያነገርኩ ያለው ምንድነው ያየን ያለነው?
ፊልሜ ያው ምል ደሙ ስለማይከፈላቸው ብቻ ስራ ይላቸው ስለሚባሉ እናቶቻችን ነው የሚያወራው። ትልቁን ስራ እየሰሩት ነው ምናልባትም ከጥፍ በላይ ስራውን እየሰሩት ቤት ነው የምትለው አታግዘውን ባሏን እየተባሉ ቤቱን ቤት ያደረጉት ፍቅር ሁሉን ነገር ሰጥተው ቤተሰቡን አቆሙ ይላል ስራ ይላቸው ስለሚባሉትና ፋርሳይነት ነው ማለት ስራውን አሳየዋለሁ ግን ስራ ይላተም ነው እና ምንናቀው ነገር ነው ግን እይታ መፍጠር ነው ፊልም አላማውና ይሄን ያረኩ ነው ይመስለኝ
ማለት ራሱ ራሱ ስራ ይላተም ነው።
አዎ ስራ ይላተም ነው መጻታዊ ራስ ነው የመረጥኩት ታጋለ ከአባቶቻችን ቀድሞ ነው እናቶቻችን የሚነሱት ሲተኙም ቆይተው ነው ግን ስራ ይላቸውም ቤት ነው የሚውሉት ግን ብንቀያየር ስራውን እውነታው በጣም ከባድ ነው እነሱ የሚሰሩት ነው ከባዱ ስራ በደምብም በብርም የሚታመን ነገር አይደለም። እሷን ነው ለማሳየት ሞከርኩት ግዴ ትንሽ ስሜታዊ ሆኛለሁ በጣም ደስ ብሎኛል።
እንግዲህ ከፍተኛ አድናቆት እያገኘ ነው ፊልም ሐሳቡ ያስተላለፈው መልክ እየታየ ነው ያናገርኩ ያለው ምን ስሜን እየፈጠረባው ነው ይላል።
አዎ ምንም ብዬ እንደምነግር አላቅርቻ በጣም ደስ
ብሎኛል።
ዋው በዘርፉ የሚሰጠውን ትምህርት አጠናቃ ፊልሞች ለመስራት እየተንቀሳቀሰች ያለችው ወጣት ባለተስፋ ያኔት ብርሃኑ ደግሞ ሁለተኛ የሆነው ፊልም ባለቤት ናት። ያሸነፈችበትን ፊልም መልእክት ታብራራለች።
ፊልሙ እንግዲህ የሚያሳየው ሴትና ወንድ ልጅ ያሉበት ቤተሰብ ነው። ከዛ ቀጥል
አው ሴትና ወንድ ልጅ ያለበት እናታቸው እናት ያላቸው ሌላ መጻ ልጅ ያለችበት ነው። ግን ወንዱና ሴቷ ልጅ እንዴት እንደሚለያዩ በስራ ጫና እሷ ሁሉ ግዜ ትሰራለች ሁሉ ግዜ እሱ ቁጭ ብሎ ጌም ይጎረጉራል በቃ ወንድ ልጅ ምን ያህል ንጻነት እንዳለው በእኛ ሶሳይቲ
ነው ፊልም ያለ እሱ አሁን ስና የነበረው እንደዛ
ነው። ቁጭ ብሎ ጌም ሲጫወት ነበር ከዛ ሲጋባ ቁጭ ብሎ ፊልም ነው የሚያየው። እሷ ግን ሴት ልጅ ግን በተፈጥሮ
እሷ ግን ከሚለው ጀምሪ
እሺ እሷ ሪስፖንሲብል ናት ሴት ልጅ አይደለ እሷ ሪስፖንሲብል ናት። ግን አንዳንዴ ምንም ኃላፊነት ቢሰማህ ማድረግ ብትፈልግም በህብረተሰቡ ጫና አላታረክ ትችላለህ። ያ ደግሞ ከቤተሰብና ከቤት ነው የሚጀምረውና ፊልሙ ላይ ልጅቷ ስኮላርሺፕ የሚጠብቅ ፊልም እየጠበቀች ነው ግን ሳይሆንላት ይቀራል። ምክንያቱም እናቷ 10 ጊዜ ስለምትጠራት ፊልም መጨረሻ ላይ ህፃኗን አስተኝታ ስትመጣ ፊልሙ አልቋል። እሱ ግን እሷ በነገረችው ኢንፎርሜሽን ተጠቅሞ እንደውም እንትና አሸነፈ ማለት ነው።
እንደዚህ አይነት ውድድር መዘጋጀቷ ነው ኤምባሲው እንደዚህ አይነት ውድድር መፍጠሩ እድሎች ከፍቷል። ልክ እንደንዳንቺ ወጣት ጀማሪ ፊልም ሰሪዎች እድል ከፍቷል። ታንዴ ታያለሽ አስተዋጽኦ
እኔ በጣም ቆንጆ ነው ነው ማለት ምክንያቱም ይሄውኛ አሁን እዚህ ድንገት ይሄንን ማስተዋቂያ ሰማን ጻፍን ሰራን አንደኛ እንትን ትልበታለህ አለ አይደለ ታድግበታለህ ከሰው ጋር ትተዋወቅበታለህ የምትወደውን ሙያት እንድትሰራ እድል ይከፍትልሃል ብዙ ነገር በዛ ላይ ደግሞ ያበረታታል ጀማሪ ፊልም ሜከሮችን ያበረታታል ነው ማለትውና ቆንጆ ነገር ነው። ወደፊትም ቢቀጥል አሪፍ ነው።
ያኔት በጣም አመሰግናለሁ እንኳን ደስ አለሽ በድጋሚ።
እሺ እስከንደር አመሰግናለሁ።
በፊልሞቹ የተላለፈው መልእክት ጠንካራ መሆኑን የተናገሩት በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሃስላክ በሌሎችም ቦታዎች ሊታዩ እንደሚችሉ ተስፋቸውን ገልጸዋል።
The intention is actually to not keep it here in Addis. I think first of all we've shown it to a very large audience tonight and the plan is to take it to some
ሐሳቡ ፊልሞቹ እዚህ አዲስ አበባ ብቻ እንዲታዩ አይደለም በመጀመሪያ ደረጃ እዚህ ከፍተኛ ቁጥር ላለው ተመልካች ያሳየን ይመስለኛል እቅዱም ወደ ተወሰኑት የኢትዮጵያ ዋና ዋና ከተሞች መውሰድ ነው ሰዎች ይህን ማየታቸው በጣም ጠቃሚ ይመስለኛል ዛሬ ፊልሞቹን ካሳየው የአሜሪካ ኤምባሲ በተጨማሪ ሌሎችም እነዚህ ፊልሞች መታየት እንዳለባቸው እንደሚወስኑ ተስፋ አደርጋለሁ
የፊልም ጥበብ የተሻለ መልእክት ለማስተላለፍ እንደሚችል ተሳታፊዎቹ ገልጸዋል በዚህ መንገድ የሚተላለፍ መልእክትም በደሎች እንዲታዩ ክፍተቶችም እንዲደፈኑ የበርካቶችን አይን እንደሚከፍት መፍቴም እንደሚያመላክት ያምናሉ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ።
ያስተናገድናችሁ ቆንጂት ታዬና
አሉላ ከበደንን አሁን የትግርኛ